The Voice of America. የጠቅላይ ሚኒስትር አብይ አህመድ መንግስት ሮሮ የሚሰማባቸውን አዋጆች መመርመር ጀምሯል። ምርመራው የተጀመረው በፌደራል ጠቅላይ አቃቤ ሕግ በኩል በተቋቋመ ገለልተኛ ምክር ቤት አማካይነት መሆኑ ተገልጿል። የሰብአዊ መብቶች ሕግ ባለሙያና የዩኒቨርሲቲ መምህር የሆነችው ወጣት ረድኤት አስቻለው የህዝብ ሮሮ ከሚሰማባቸው አዋጆች ባንዱ ላይ ጥናት አድርጋለች። ጥናቷ ያተኮረው ከነዚህ ቅሬታዎችና ተቃውሞዎች ከሚሰማባቸው አዋጆች አንዱ የሆነው በበጎ አድራጎት ድርጅቶችና ማህበራት አዋጅ ባሳደረው ተጽዕኖ ላይ መሆኑን ገልጻለች። ረዴትን ዘጋቢያችን እስክንድር ፍሬው አነጋግሯታል። የአዋጁን ክፍተቶች የምትላቸውን በማብራራት ትጀምራለች ረዴት።
ሌሎችም ሀገሮች ላይ ህጎቹ አሉ። ችግሩ ግን የህጉ ሀርሽ መሆንና አለመሆኑ ወይም ይዘቱ ነው የሚለያየው እንጂ ሌላም ሀገር ላይ ጋቨርኒንግ ሩልስ ምንላቸው ወይም ጋቨርኒንግ ሎስ ምንላቸው አሉ። ሌሎች ሀገሮች ላይ ያሉት ህጎች በዚሁ አይነት መልኩ ቢሆኑም ለቀቅ ያሉ ናቸው። ብዙ ጊዜ ደግሞ ከሰብአዊ መብቶች አንፃር እንደኛ ሀገር ገና ዲሞክራሲ ያደገበት ባለበት በምንልበት ሀገር አንፃር በአብዛኛው ሲቪክ ማህበራት በደንብ እንዲሳተፉ አስቻይ የምንለው ወይም ኢነብሊንግ የምንለው አይነት ህግ ነው አብዛኛው ሀገሮች ላይ ያለው። አፍሪካ ሀገሮች ኢትዮጵያን ጨምሮ ግን በአብዛኛው በጣም ሪስትሪክቲቭ ገደብ የሚጥል ሲቪክ ማህበራት በተለይ ሰብአዊ መብቶች ላይ እንዳይሳተፉ፣ ህጻናት መብት፣ የሴቶች መብት ስፔሻሊ ደግሞ ፒስ ኤንድ ኮንፍሊክት ሪዞሉሽን ላይ ሰላምን ከማስከበር አንፃር ሙሉ በሙሉ እንዳይሳተፉ አንቀጽ 14 ህዝባር 2 በአብዛኛው ሙሉ በሙሉ ከልክሏል ማለት ይቻላል። ያ ደግሞ ህጉ at the same time activity restriction funding restrictions ያስቀምጣል።
እንቅስቃሴ ገደብም የገንዘብ ገደብም ያስቀምጣል።
የገንዘብ ገደብም የእንቅስቃሴ ገደብም ሁለቱ አንድ ላይ ነው ህጉ ያስቀምጣቸው። ስለዚህ አንድ ሲቪክ ማህበር በሚያገኘው የገንዘብ መጠን ፈንድ በሚያስገባው ከ10% በላይ ከውጭ የሚያስገባ ከሆነ እነኚህ የምንላቸው መብቶች ላይ እነኚህ የሴቶች መብት፣ የህፃናት መብት፣ ጀስቲስ ኢንፎርስመንት የመሳሰሉት ነገሮች ላይ መሳተፍ አይችልም ማለት ነው።
የተቀሸው አንቀጽ ምን የሚለው አንቀጽ ነው? 10% የሚለውን ነገር ቀደም የተቀሸው።
አዎ 10% ፈንድ ማለት ነው። እሱ 14.2 ላይ አክቲቪቲዎች ብሎ ይዘረዝራል። አንቀጽ 2 ላይ ደግሞ እነኚህን አክቲቪቲዎች ማድረግ የሚችሉት የኢትዮጵያ በጎ አድራጎት ማህበራት ብቻ ናቸው ይላል። የኢትዮጵያ በጎ አድራጎት ማህበራት ማለት ደግሞ 10% ብቻ ከውጭ ፈንድ የሚያስገቡ ከዛ ውጭ 90% ደግሞ የሀገር ውስጥ ገቢ የሚያስገቡ ናቸው። የኔ ጥናት የሚያሳየው እነኚህ የሀገር ውስጥ ገቢ ብቻ የሚያገኙ እኛ ሀገር የሀገር ውስጥ ገቢ በጣም የለም ሬር ነው። ከመንግስት የሚገኝ ከሆነ ደግሞ ኢንዲፔንደንሳቸው ያጠራጥራል። ስለዚህ የውጭ
ፈንድነታቸውን ያጣሉ ከመንግስት ገንዘብ የሚወስዱ ከሆነ
ስለዚህ የውጭ ፈንድ በተከለከለ ቁጥር እነኚህ ማህበሮች እነኚህ ያልኩህ ስራዎች ላይ አይሰማሩም ማለት ነው። ወደ ምን ይሄዳሉ? ኒድስ ቤዝድ አፕሮች የምንላቸው ውሃም ስርዓት መንገድ ላይ የመሳሰሉት ነገሮች ላይ ብቻ ይሆናል። ስለዚህ ራይት ቤዝድ አፕሮች የሚባለውን ሙሉ በሙሉ ያወጣዋል ማለት ነው። ያ እንደ
መብት ላይ የመስራቱን ነገር ያቆመዋል ነው።
አዎ በትክክል። ስለዚህ የዚህ ህግ መኖር የኤንጂዎችን ለህዝቦች ያላቸውን መብት የህዝቦችን መብት ከመጠበቅ አንፃር የዚህ ህግ መኖር የኤንጂዎችን ሮል ወይም ሚና ወደ ታች ያወርዳል የሚል ነው ጥናቱ የሰራው ጥናት። አሁንም እዚህም ጋር በማቅረብ የሚመጣው ያንን ነው።
ቀደም ሲል ህጉ ከወጣ በኋላ በነበሩት አመታት አስታውሳለሁ፣ ሌላው ቀርቶ በህፃናት ላይ የሚሰሩ እንኳን ድርጅቶች አቅም አንሷቸው የተዳከሙበት አንዳንዶቹም የጠፉበት ሁኔታ ነው የነበረው። አንቺ ለምሳሌ የምታስታውሻቸው ሰለን ልትጠቅሻቸው የምትቻቸው አንዳንድ ኬዞች አሉ፣ አንዳንድ ጉዳዮች አሉ።
ለምሳሌ የድሮው ኢሰመጉ ወይም የኢትዮጵያ ሰብአዊ መብት ጉዳዮች በአሁኑ
ሰብአዊ መብቶች ጉባኤ
ነው። አዎ ጉባኤ ሆነው ሂውማን ራይትስ ካውንስል የምንለው የድሮ ግን ኢትዮጵያን ሂውማን ራይትስ ካውንስል የምንለው በአብዛኛው ስታፎቹን ቀንሷል። በ70% ያክል ስታፎቹ ቀንሷል። ክልል ላይ የነበሩት ቅርንጫፎች ሁሉ ቀንሰዋል። ለምንድን ነው? ያ ከነበረው የገንዘብ አቅም አንጻር መቀነስ ስላለበት ነው። ክልል ላይ ያመጣው የሰብአዊ መብቶች ጥበቃ እንዲወርድ አድርጓል። ክልል ላይ ሰብአዊ መብቶች በአብዛኛው እንዳይጠበቁ አድርጓል። ለምን? ሂውማን ራይትስ ካውንስሉ ወደ አዲስ አበባና ወደ ፌዴራል ወደ ድሬዳዋ የመሳሰሉት ብቻ ሊሚት ስላደረገ ማለት ነው። ሌሎች ደግሞ ሙሉ በሙሉ ከዚህ ስራቸው ወጥተው ወደ እነ አፓፕ ምን ላክሽንስ ፕሮፌሽናል አሶሲኤሽንስ ፎር ፒፕል የምንለው 2005 ላይ በደንብ በጥሩ ሁኔታ እኛ ሀገር ላይ በየፍርድ ቤቱ ሲሳተፍ የነበረ በጎ አድራጎት ድርጅት ነው። አሁን ግን ቀይሮ ሙሉ በሙሉ ወደ ኒድስ ቤት አፕሮች የሰርቪስ ዴሊቨሪ ላይ ፎከስ
አረታዊ ነገሮችን በማቅረብ ላይ
ተውጭ ነገሮችን በማቅረብ ለምን ያኛው ላይ ብዙም ገደቦች ስለሌሉ ማለት ነው። እንደፈለገ ፈንድ አስገብቶ እዛ እነኚህ ነገሮች ላይ መንቀሳቀስ ስለሚችል ማለት ነው። እንዲህ አይነት የተዘጉ ክሎዥር ያልገጠማቸው ደግሞ ሙሉ በሙሉ ሪብራ ይፋ እንዲያደርጉ ወይም ስማቸውን ቀይረው አክቲቪቲያቸውንም ይቀየሩ
ድስራ ዘርፋቸውን ይቀየሩ
ፋቸውን ይቀየሩ ዘርፎች ድርጅቶች አሉ። ያ ነው በአብዛኛው በደም በግልጽ ፕራክቲካሊ ሊታይ የሚችለው። ስለዚህ የህጉ መምጣት በአብዛኛው ከራይትስ ቤዝድ አፕሮች ወደ ኒድስ ቤዝድ አፕሮች ሺፍት እንዲያደርጉ ሲቪክ ማህበራት አድርገዋል ማለት ነው። ስለዚህ መብትን ከመጠበቅ ይልቅ ወደ መሰረታዊ ነገሮችን ወደ ማሟላት ሄዷል ማለት ነው።
የመጨረሻ ጥያቄ አድርገው አንዳንድ ሰዎች በኢትዮጵያ ውስጥ እየተባባሰ ለመጣው ቀደም ሲል ለምሳሌ የሰብአዊ መብት ጥሰት፣ የመልካም አስተዳደር ችግር ይሄ ህግ በራሱ ከፍተኛ አስተዋጽኦ አድርጓል ይላሉ። በዛ ተስማሚያለሽ? ምንድነው መገለጫው?
የዚህ ይሄኛው መገለጫው ምን ሊሆን ይችላል? በአብዛኛው መብት እንደ ሰብአዊ መብት ህግ ባለሙያ ሰብአዊ መብቶችን መጠበቅ የጋራ ኃላፊነት ነው ተብሎ ነው የሚታመነው ኢንተርናሽናልም ሪጅናልም ማለት ነው። ያ ማለት መንግስት ብቻ ሳይሆን ህዝቦችም እንደ አይነት ስቴክሆልደርስ ወይም ባለድርሻ አካላት ምንላቸው ሊሳተፉ ይገባል ማለት ነው። ምክንያቱም ስለዚህ መንግስት ሙሉ በሙሉ የህዝቦችን ነጻነት የዜጎችን መብት ያከብራል ብሎ ማሰብ አይቻልም። ምክንያቱም ዘር ነው ፐርፌክት ዲሞክራሲ ምንለው የትም ሀገር የለም አይደለም ኢትዮጵያና
ሙሉ ዲሞክራሲ የሚባል የለም
ስለዚህ በዛ ሰዓት ላይ የሌሎችን ባለድርሻ አካላት እጅ መንግስት ይፈልጋል ማለት ነው። መፈለግም አለበት ማለት ነው። ስለዚህ ኤንጂኦዎች ወይም እነኚህ ሲቪክ ማህበራት ምንላቸው ከሙያ ማህበራት ጨምሮ ምን ያክል ለህዝቦች መብት ኮንትሪቢዩት ያደርጋሉ ብለን ብናስብ በደንብ ያደርጋሉ ማለት ነው። መንግስትን የመንግስት ቀኝ እጅ መሆን ነበረባቸው ተብሎ አለባቸውም ተብሎ ስለሚታሰብ ለምሳሌ የኢትዮጵያ ሴት ህግ ባለሙያዎች ማህበርን ማንሳት እንችላለን። እያበረከተ ያለው ለሴቶች መብትና ለህፃናት መብት ልዩ ነው። ሌሎች እንደዛ አይነት ድርጅቶች ቢኖሩ እሱም ራሱ ይሄ ኤውላ ራሱ ቢጠናከር ለምሳሌ። ግን የዚህ ሁሉ የሲቪክ ማህበራት ህግ መምጣት ግን እነኚህ ነገሮች አንጓቷቸዋል ማለት ነው።
አሉታዊ ጎኑ
ይሄንን አምጥቷል። ስለዚህ መንግስት ብቻውን በሞኖፖሊ በሙሉ በሙሉ በመቆጣጠር ህግዶችን መብት ሊያስከብር አይችልም። ወይም የመብት ጥሰቶች ሲኖሩ አንድ ሰው ብቻውን አቅም ላይኖረው ይችላል። ያ ሰው ሊታገድ ይችላል፣ ሊታሰር ይችላል የመሳሰሉት። ስለዚህ እነኚህ ሲቪክ ማህበራቶች እነኛን ነገሮች በማየት አውጥተው መንግስትን የመክሰስ የመምከር የመገጸጽ ነገሮች ሊኖሩ ይችላሉ። አሁን ባለው ሁኔታ ግን ያ በጣም በጣም ብዙ የማይታይ ማለት ነው።
ሮሮ በሚሰማባቸው አጆች ላይ መንግስትን እንዲያማክሩና የማሻሻያ ሐሳብ እንዲያቀርቡ ከተቋቋሙት ኮሚቴዎች አንዱ የበጎ አድራጎት ድርጅቶችና ማህበራት አዋጅ ኮሚቴ ነው። ኮሚቴው ባቀረበው ምክረ ሐሳብ አዋጁ ሙሉ በሙሉ መተካት እንዳለበት አመልክቷል። የፌደራል ጠቅላይ ዋና አቃቤ ሕግ ለኮሚቴው በሰጠው መመሪያም ለሀገር የሚበጅ ግልጽና ዲሞክራሲያዊ የሆነ ማህበረሰብ ለመፍጠር የሚያስችልና በሕገ መንግስቱ የተረጋገጡ ሰብአዊ መብቶችን ለማስጠበቅ የሚረዳ ሕግ ሐሳብ እንዲያቀርብ ነው የጠየቀው። በአዋጁ ላይ ማብራሪያ የሰጠችኝን የሰብአዊ መብቶች ሕግ ባለሙያና የዩኒቨርሲቲ መምህርት ረዴት ያስቻለውን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።